የካሜሩን ፕሬዚደንት ፖል ቢያ ሀገራቸው ከቦኮ ሀራም ነውጠኞች ጋር በምታካሄደው ውጊያ ለማገዝ የዩናይትድ ስቴትስ ወታደሮች መቀላቀላቸውን በደስታ ተቀብለዋል። ብዛት ያላቸው ካሜሩናውያን ግን በውጊያው የአሜሪካውያኑ ወታደሮች ሚና እስካሁን አልተረዱም። ዘጋቢያችን ሞኪ ኤድዊን ኪንዲዜጋ የወታደሮቹን እንቅስቃሴ አስመልክቶ ካሜሩናውያንን የአካባቢውንና የዩናይትድ ስቴትስን የጦር አዛዦች አነጋግሮ ተከታዩን ሰፋ ያለ ሪፖርት አድርሰውናል። ሰሎሞን ክፍሌ ያቀርባል።
ፕሬዚደንት ፖል ቢያ በአውሮፓውያኑ ዓመት 2015 ማብቂያ ንግግራቸው ቦኮ ሐራም አሁንም በሀገራቸው ልማት፣ ሰላምና መረጋጋት ላይ ከባዱን ፈተና የደቀነ በመሆኑ የአሜሪካ ወታደሮች ካሜሩንን ለማገዝ ያላቸውን ልምድና ብቃት በደስታ እንደሚቀበሉ ገልጸዋል። በተለይ ብለዋል ፕሬዚደንት ቢያ፣ በተለይ የዩናይትድ ስቴትስ መንግሥት ሀገራቸውን ከቦኮ ሐራም ነጻ ለማውጣት የሚታገለውን የካሜሩን ጦር ሠራዊት ለማገዝ ወታደሮቹን በመላኩ አመሰግናለሁ ብለዋል። የአሜሪካ ወታደሮች አስፈላጊ መረጃዎችና ሥልጠና ለካሜሩን ጦር ሠራዊት መስጠት በመጀመራቸውም በዩናይትድ ስቴትስ ሕዝብ ላይ ከፍተኛ እምነት እንዲያድርብኝ በማድረጉ በጥልቅ ረክቻለሁ ሲሉም አስረድተዋል። በሌላ በኩል ዕድሜው 30 ዓመት የሆነው የሙስሊም ወጣቶች መሪ ቡባ አሂጆ የካሜሩን ሰሜናዊ ከተማ የጋሩዋ ነዋሪዎች የተነገራቸው የዩናይትድ ስቴትስ ወታደሮች የመጡት ቦኮ ሐራም ከሚፈጽምባቸው ግፍ ነጻ ለማውጣት እንደሆነ ተነግሯቸዋል። ነገር ግን ከደረሱ ከሁለት ወራት በኋላ ምን እየሰሩ እንደሆነ አልገባኝም ሲል አስረድቷል። አሂጆ በፈረንሳይኛ ቋንቋ ያለው ቦኮ ሐራምን በውጊያ ለማሸነፍ የዩናይትድ ስቴትስ ኃይሎች ከካሜሩን ወታደሮች ጎን ይዋጋሉ ብዬ ጠብቅ ነበር። የታዘብኩት ግን ከመጡ ጊዜ ጀምሮ ጊዜያቸውን የሚያሳልፉት በየቢሮአቸው ሆነው ነው ነው። አሜሪካውያኑ ወታደሮች ለምን የቦኮ ሐራም ነውጠኞችን አላጠቁም ሲልም ይጠይቃል። እንደምንሰማው ኢራቅ ውስጥ የሚገኘውን የእስላማዊ መንግሥት ተዋጊዎች ምሽግ ያጠቃሉና ለምን በካሜሩን የቦኮ ሐራም ነውጠኞችን አልተዋጉም ሲልም ያክላል። ቡባ አሂጆ የካሜሩን ሙስሊም ወጣቶቹ መሪ፣ ካሜሩን ከሦስት ዓመታት በፊት ከናይጄሪያ ወደ ግዛቷ የገባውን የቦኮ ሐራም እንቅስቃሴ ስትዋጋ መቆየቷ ይታወቃል። የተባበሩት መንግሥታት ድርጅት እንደሚለው በዚህ ውጊያ ከ20 ሺህ በላይ ሕይወት ጠፍቷል። ከሁለት ሚሊዮን በላይ ዜጎች ከቤት ንብረታቸው ተፈናቅለዋል። አሜሪካዊው ኮሎኔል ማይክ ዴቪስ የባሕረተኞቹን ወታደራዊ ክፍል ይመራሉ። ዩናይትድ ስቴትስ የካሜሩን ጦር ሰራዊት ከቦኮ ሐራም ጋር ለሚያካሂደው ውጊያ ምን አይነት እርዳታ እንደምትሰጥ ያስረዳሉ።
የካሜሩን መንግሥት ከቦኮ ሐራም ጋር በሚያካሄደው ውጊያ የዩናይትድ ስቴትስን ድጋፍ ጠየቀ። እያደረግን ያለነውም ይህንኑ ነው፣ በውጊያው የካሜሩን ወታደሮች ማገዝ። ከምንሰጣቸው እርዳታዎች ለምሳሌ አንደኛው ሰው አልባ አውሮፕላኖችን ማሰማራት ነው። ሌላው ደግሞ ስልጠና መስጠትና የጸጥታ ጥበቃን ማጠናከር ይገኝበታል።
በካሜሩን የቦኮ ሐራምን እንቅስቃሴ ከሚዋጉ ከፍተኛ ወታደራዊ መኮንኖች አንዱ ጄኔራል ጆን ኬፕ ማሆሚ ፍሬደሪክ ናቸው። በመሠረቱ ከአሜሪካውያኑ የሚያገኙት እርዳታ ስልጠናና የመረጃ ልውውጥ መሆኑን ያስረዳሉ። የካሜሩን ጦር ሠራዊት ቃል አቀባይ ኮሎኔል ዲዲር ባጄክ በበኩላቸው ሕዝቡ የአሜሪካ ወታደሮች በጦር ግንባሩ ተሰልፎ ይዋጋል ብሎ መጠበቅ የለበትም ብለዋል። ካሜሩን በቅርቡ በነውጠኛው ቡድን ላይ ለተጎናጸፈችው ድል ግን የዩናይትድ ስቴትስ ወታደሮች ከፍተኛ ሚና ተጫውተዋል ሲሉ አብራርተዋል። በዋናነት የአሜሪካ ወታደሮች ካሜሩን ውስጥ የሚገኙት ባላቸው የመጠቀ ቴክኖሎጂ በመታገዝ ቦኮ ሐራምን ለማጥፋት ነው። ከመጪው የካቲት ወር ጀምሮም ሙሉ በሙሉ ሥራቸውን ይጀምራሉ። ከዚያም ፕሬዚደንት ባራክ ኦባማ ቃል የገቡት 300 የአሜሪካ ወታደሮች ካሜሩን ተጠቃልለው ይደርሳሉ ነበር ያሉት ኮሎኔል ዲዲር ባጄክ። ካሜሩን ወታደሮቿና የናይጄሪያ ጦር ሰራዊት ተባብረው ባካሄዱት ዘመቻ ከቦኮ ሐራም ጠንካራ ይዞታዎች ከ900 በላይ ሰዎችን ማስለቀቃቸውን አስታውቃለች። ያን ድል መጎናጸፍ የተቻለውም ዩናይትድ ስቴትስ በሰጠችው ቴክኒካዊ እገዛ ለመሆኑ የመንግሥቱ ባለሥልጣናት ያስረዳሉ። የዩናይትድ ስቴትስ ጦር ሰራዊት በአፍሪካ የመጀመሪያ የሆነውን የድሮን ማለትም የሰው አልባ ጦር አውሮፕላን ሰፈር የምታቋቁም ሲሆን የካሜሩንን መንግስት ይሁንታ እንደምታገኝ ደግሞ ይታመናል። የማዕከላዊ አፍሪካ ሀገሮች ወታደሮችም ቃኝ የጦር አውሮፕላኖቹን አጠቃቀም ከዩናይትድ ስቴትስ የባህር ኃይል ባልደረቦች እየተማሩ ነው። የመጀመሪያው የድሮን ጦር ሰፈር ያደርጋል የሚባለውም የአውሮፕላኖቹን አጠቃቀም የአፍሪካ ወታደሮች መማራቸው ሳይሆን እንዳልቀረ ይታመናል። በተረፈ ዩናይትድ ስቴትስ ኢትዮጵያን፣ ጅቡቲንና ሲሸልስን ጨምሮ በሌሎች የተለያዩ የአፍሪካ ሀገሮች የድሮን ሰፈሮች እንዳሏት ይታወቃል።